የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ መጋቢት 6 2011 ዓ.ም ተመረተ ምሽት ያስተናዳናችሁን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። ኒውዚላንድ ውስጥ በሚገኝ ሁለት መስጂድ ላይ የደረሰ ጥቃት እስካሁን ባለን መረጃ መሰረት 49 ሰዎች ሞተው ከ20 በላይ መቁሰላቸው ተገለጸ።
He would have a, like, you know, the big gun and a lot of bullets, you know, and he came through and he started shooting like everyone.
ብዙ ጥይቶች ጎረሰ። አንድ ትልቅ ጠመንጃ ይዞ ወደ መስጂዱ ተጠጋ። ከዚያም ሁሉም ላይ በሩም ታመተኮስ ጀመረ። ሰውም በሩን እየከፈተና መስኮቶቹን እየሰበረ ማምለጥና መሮጥ ያዘ።
ዝርዝር ዘገባውን ከዜና በኋላ ይዘን እንመለሳለን። በሌላ በኩል እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት የሆነው በረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ 8 ጀት አውሮፕላን ውስጥ ህይወቱ ያለፈ የ27 ዓመት ወጣት ተሳፋሪ እናት አነጋግረናል።
ኳንኛሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን ሁላችሁም ያለሙን ሁሉ አንድ ላይ ሆናችሁ ጭነት ብሎ ነው እግዚአብሔር እዚች ጋር ያሳየን። በእውነት በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻችን እች ካፈራናል። በቃ
ወይዘሮ ሚልካ ይማም ናቸው አነጋግረናቸዋል። የልጄ ሞት ለኔ ማስተማሪያ ሆኖኛል ይላሉ። በሙሉ ዘገባ እንመለስበታለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። ኒውዚላንድ ውስጥ በሚገኙ ሁለት መስጂድ ላይ በደረሰ ጥቃት እስካሁን ባለን መረጃ መሰረት 49 ሰዎች ሞተው ከ20 በላይ መቁሰላቸው ተገለጸ። እስካሁን 3 ወንዶችና አንዲት ሴት በቁጥጥር ስር ውለዋል። በጥርጣሬ ማለት ነው። ጎረቤት አውስትራሊያ በሰጠችው አስተያየት ጥቃቱን ያደረሱት አክራሪ ቀኝ ክንፍ ሽብርተኞች ናቸው ትላለች። አድማጮች የዚህን ዘገባ ዝርዝር ከዜናው በኋላ ይዘን እንመለሳለን። የአቪዬሽን መርማሪዎች ባለፈው እሁድ ኢትዮጵያ ውስጥ ተከስክሶ 157 ሰዎችን ህይወት ባጠፋው የኢትዮጵያ አየር መንገድ ቦይንግ ጀት አውሮፕላን ላይ አንድ ባልተለመደ አቅጣጫ የሰፈረ ሚዛን ጥበቃ መሳሪያ ማግኘታቸው ታውቋል። ስለ ጉዳዩ እውቀት ያላቸው ምንጮች የሚዛን ጥበቃው መሳሪያ ያልተለመደ አቀማመጥ ባለው ጥቅምት ወር ከተከሰከሰው የኢንዶኔዥያ ላይን አየር መንገድ ጀት አውሮፕላን ጋር እንደሚመሳሰል ገልጸዋል። የአውሮፕላኑ የበረራ መረጃና ድምጽ የሚቀርጹ ቋቶች ለምርመራ ፈረንሳይ መግባታቸው የሚታወቅ ነው። በሳተላይት የተመዘገበ መረጃ ባሳየው መሰረት የኢትዮጵያ አየር መንገድ በረራ 302 እና 189 ሰዎች ያለቁበት የኢንዶኔዥያው ላይን አየር መንገድ በረራ 610 አውሮፕላኖች በመቶዎች ጫማ ለሚቆጠር ርቀት አቅጣጫ አልባ ላይናታች እየተንገዳገዱ ይበሩ ነበር። ይህም አብራሪዎቹ አውሮፕላኖቹን ለመቆጣጠር ይታገሉ እንደነበር ያሳያል። ሁለቱም የአውሮፕላኖቹ ሰራተኞች ወደ ተነሱባቸው ማረፊያዎች ለመመለስ ጠይቀው ነበር። ሁለቱም አደጋ የደረሰባቸው አውሮፕላኖች ቦይንግ 737 ማክስ 8 የተባሉ አዲስ ጀት አውሮፕላኖች ናቸው። ዩናይትድ ስቴትስ ከ30 በላይ የሚሆኑ ሌሎች ሀገሮች ኢትዮጵያ ላይ ከደረሰው አደጋ በኋላ ቦይንግ 737 ማክስ 8 ጀት አውሮፕላኖች እንዳይበሩ አግደዋል። 5000 የሚሆኑ ቦይንግ 737 ማክስ 8 ጀት አውሮፕላኖች እንዲመረቱ ታዞ ስለነበረ ኢንዱስትሪው የፋይናንስ ችግር ሳይገጥመው አይቀርም ተብሏል። የዩናይትድ ስቴትስ ወታደራዊ ኃይል ከአንድ ሳምንት ባነሰ ጊዜ ውስጥ በአልሸባብ አማጽያን ላይ 3 የአየር ድብደባ አካሂዷል። ባለፈው አመት የበዛ የአየር ድብደባ የተፈጸመበት ተብሎ ነበር። በያዝነው አመትም የሚቀጥለው የአየር ድብደባ ታዲያ ካለፈው አመት 3 እጥፍ ሊሆን ይችላል ተብሏል። የአፍሪካ ኮማንድ ወይም እዝ በገለጸው መሰረት ባለፈው ረቡዕ በታችኛው ጁባ ክልል ማላያል አጠገብ በተካሄደው የአየር ድብደባ 3 አማጽያን ተገለዋል። አካባቢውን ይጠብቁ የነበሩ የሶማሊያ ብሔራዊ የጸጥታ ኃይሎች ላይ ተኩሱ የነበሩ አማጽያን ኢላማ ያደረገ ራስን የመከላከል የአየር ድብደባ ነው ብሏል የአፍሪካው ኮማንድ። አሜሪካውያን ወታደሮች ግን መሬት ላይ አልነበሩም። ባለፈው ማክሰኞ ደግሞ በታችኛው ሸበሌ ክልል ሁሉ አካባቢ 2 የአልሸባብ አማጽያን በአየር ድብደባው ተገድለዋል። ባለፈው ሰኞ በሶማሊያ ብሔራዊ ሰራዊት ወታደሮችና የሶማሊያ አጋሮቻቸውንም ያማክሩ በነበሩ የአሜሪካ ወታደሮች ላይ ጥቃት የከፈቱ 8 አማጽያን በአየር ድብደባ ተገድለዋል ተብሏል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ወደ ቀዳሚው ዘገባችን እናልፋለን። ኒውዚላንድ ውስጥ በሚገኙ ሁለት መስጂድ ላይ የደረሰ ጥቃት እስካሁን ባለን መረጃ መሰረት 49 ሰዎች ሞተው ከ20 በላይ መቁሰላቸው ተገለጸ። እስካሁን 3 ወንዶችና አንዲት ሴት በቁጥጥር ስር ውለዋል። ጎረቤት አውስትራሊያ በሰጠችው አስተያየት ጥቃቱን ያደረሱት አክራሪ ቀኝ ክንፍ ሽብርተኞች ናቸው ትላለች። ከሲድኒ ፊል ሜርሴሪ የላከውን ዘገባ አዲሱ አበበ ይዞታል።
ዛሬ አርብ በቀትር የጁማ ጸሎት ላይ የነበሩ በመቶዎች የሚቆጠሩ የእምነቱ ተከታዮች እንደተሰበሰቡ ነበር በሁለቱ የክርስቲያን ቸርች ከተማ መስጊዶች ላይ ጥቃቱ የተሰነዘረው። አህመድ አልማህሙድ ለኒውዚላንድ ቴሌቪዥን በሰጠው ቃል ከጥቃቶቹ አንዱ እንዴት እንደተከሰተ ይናገራል።
ብዙ ጥይቶች ጎረሰ። አንድ ትልቅ ጠመንጃ ይዞ ወደ መስጂዱ ተጠጋ። ከዚያም ሁሉም ላይ በሩም ታመተኮስ ጀመረ። ሰውም በሩን እየከፈተና መስኮቶቹን እየሰበረ ማምለጥና መሮጥ ያዘ።
አንድ የ28 ዓመት ተጠርጣሪ በቁጥጥር ስር ያዋለ ሲሆን ነገ ቅዳሜ ፍርድ ቤት ይቀርባል ተብሏል። የአውስትራሊያ ጠቅላይ ሚኒስትር ስካት ሞሪሰን እንደገለጡት በቁጥጥር ስር ያዋለው ተጠርጣሪ አውስትራሊያዊ ዜጋ ነው። ሲገልጹትም ቀኝ ክንፍ አክራሪ ሽብርተኛ ነው ብለውታል። የኒውዚላንዷ ጠቅላይ ሚኒስትር ጃሲንዳ አርደን በበኩላቸው ሲናገሩ እለቱ ከጨለማ ቀናት አንዱ ነው ብለው ድርጊቱም የሽብርተኞች ጥቃት እንደሆነ አመልክተዋል።
Many of those who will have been directly affected by this shooting may be migrants to New Zealand.
የዚህ ጥቃት ብዙዎቹ ሰለባዎች ኒውዚላንድ የሚገኙ ፍልሰተኞች ሊሆኑ ይችላሉ። ስደተኞችም ሊኖሩበት ይችላል። ኒውዚላንድን ሀገራቸው ለማድረግ የወሰኑ ማለቴ ነው። ደግሞም ሀገራቸው ነች ኒውዚላንድ። እነሱ እኛ ማለት ናቸው። ይህን ጥቃት የፈጸሙ ወገኖች ግን ከኛ አይደሉም። ኒውዚላንድ ውስጥ ቦታ የላቸውም።
ከጥቃቱ በኋላ ኒውዚላንድ ላይ የሚሰማው የሽብር ስጋት ከአነስተኛ ወደ ከፍተኛ ደረጃ ደርሷል። የጥቃቱ አድራሽ ተጠርጣሪዎች በሙሉ ስላልተያዙ ህዝቡ ጥቃት ከደረሰበት መስጊድ ራቅ እንዲል ፖሊስ አስጠንቅቋል። መስጊዱም ራሱ ላልተወሰነ ጊዜ ዝግ እንዲሆን ባለስልጣናት ተናግረዋል። ከተማይቱ የተወረረች ያህል ጸጥታ የሰፈነባት ብትሆንም እስካሁን ዝግ ሆነው የቆዩት ትምህርት ቤቶች ግን ተከፍተዋል። የኒውዚላንድ ጦር ኃይል አንዲት መኪና ላይ የተጠመደ ፈንጂ ማምከኑም ታውቋል። መሐመድ ጀማል ከታጣቂዎቹ አንዱን እንዳየው እንዲያውም ፊት ለፊት እንደተፋጠጠ ይናገራል።
He passed us there. Hey, what are you doing? And not talk me. He looking and not talk me.
አልኮኝ ሄደ። እኔም ስማ አንተ ምን ያደረክ ነው አልኩት። መልስም አልሰጠኝ፣ ግን ትኩር ብሎ አየኝ። ከዚያም በተርታ ካጠገቤ ተነስቶ መተኮስ ጀመረ። እኔም ሮጬ አመለጥኩ። ብዙዎች ሞቱ፣ የቆሰሉም ነበሩ።
በማህበራዊ ስብጥሯ በምትኩራራውና የ4.5 ሚሊዮን ህዝብ መኖሪያ በሆነችው ኒውዚላንድ ትናንት አሙስ የደረሰው ጥቃት ያልተጠበቀ መሆኑ ይነገራል። እናም ይህን የሽብርተኞች ጥቃት ዩናይትድ ስቴትስ አጥብቃ አውግዛለች። ፕሬዚዳንት ዶናልድ ትራምፕ ዘግናኝ ግድያ ሲሉ የገለጡት ይህ ጥቃት አረመናዊ የጥላቻ ድርጊት እንደሆነም አመልክተዋል። ቀደም ሲልም ከዋይት ሃውስ ቃል አቀባይዋ ሳራ ሳንደርስ ይፋ ባደረጉት መግለጫ ዩናይትድ ስቴትስ ድርጊቱን በጽኑ እንደምታወግዝ አመልክተው ሰለባዎቹንና ቤተሰቦቻቸውን በጸሎታችን እናስባቸዋለን ሲሉም አስፍረዋል። አክለውም ይህን አስከፊ ድርጊት በመኮነን ከኒውዚላንድ ህዝብና መንግስት ጎን እንቆማለን ብለዋል።
አድማጮች አዲሱን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የተባበሩት መንግስታት ድርጅት በወደቀው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ላጡ ባልደረቦች በዛሬው ዕለት ጄኔቫ በሚገኘው የድርጅቱ የአበባ ጉንጉን በማስቀመጥ የመታሰቢያ ስነ ስርዓት አካሂደዋል። በስነ ስርዓቱ ላይ ለአደጋው ሰለባዎች የመታሰቢያ አበባ ጉንጉን ያኖሩት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በአደጋው የሞቱትን የመስሪያ ቤታችንን ቤተሰብ አባላት እነሱንም ብቻ ሳይሆን የሌሎችም አጋሮቻችን የሆኑ የሲቪል ማህበረሰብ እና የሰብአዊ መብት የእርዳታ ተቋማት ባልደረቦችን ጨምሮ በአደጋው ህይወታቸውን ያጡትን ሁሉ በአንድነት በታላቅ ሀዘን እናስባቸዋለን ብለዋል። በዚህ እጅግ የመረረ ሀዘን ላይ ላሉት ቤተሰቦችና ወዳጆቻቸው ሁሉ ለኢትዮጵያ ህዝብና መንግስት እጅግ ጥልቅና ልባዊ ሀዘናችንን እንገልጻለን ብለዋል። ባለፈው እሁድ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ካጡት መካከል የአውሮፕላኑ የበረራ ሰራተኞችን ጨምሮ 17ቱ ኢትዮጵያውያን ሲሆኑ አራቱ ዋና ቢሮ ዩናይትድ ስቴትስ ቦልቲሞር የሆነው ካቶሊክ እርዳታ ድርጅት ካቶሊክ ሪሊፍ ሰርቪስ የተባለው የሰብአዊ እርዳታ ድርጅት የኢትዮጵያ ቢሮ ሰራተኞች ናቸው። የበጎ አድራጎት ድርጅቱ ዋና መስሪያ ቤቱ አደጋው እንደደረሰ ባወጣው መግለጫ በባልደረቦቹ ሞት ማዘኑን ገልጿል። አራቱ ሰራተኞችና በህይወት ዘመናቸው በሲቪል በሰብአዊ የእርዳታ ስራ ላይ ሊደነቅ የሚችለው አደጋ የሚጠይቀው መስዋዕትነት ሳይቆጥሩ የመስሪያ ቤታችን ሊደቀን ከፊት ለፊታቸው ማለት ነው ሊደቀን የሚችልባቸውን አደጋ የሚጠይቀው መስዋዕትነት ሳይቆጥሩ የመስሪያ ቤታችንን ተልዕኮ ለማሳካት ያለመታከት ላበረከቱት አስተዋጽኦ እናከብራቸዋለንም ብለዋል። ለቤተሰቦቻቸው ወዳጅ ዘመዶቻቸው ሁሉ ማዘናቸውንም ገልጸዋል። የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይናለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ አግኝተን አነጋግረናቸው ነበር። አራቱ ባልደረቦቻቸው በእድሜም በትምህርት ብቃታቸው ገና ብዙ መስራት በሚችሉበት እድሜ ተነጠቅን፣ ቤተሰቦቻቸውንም ለመረረ ሀዘን ተጋለጡ ብለዋል። ቆንጅታዬ ናት ያነጋገረቻቸው።
አመሰግናለሁ። መቼም እንደዚህ አይነት በጣም አሰቃቂ የሆነ አደጋ እውነት ለመናገር አብረውን ከሚሰሩት ሰዎች መካከል የሚሆን ነገር መሆኑ በጣም ለኛ አስደንጋጭ ነበረ። መጀመሪያ ወሬውን ስንሰማ ማለት ነው እና በጣም ሁላችንም አዝነናል። እኛ ብቻ ሳንሆን ለኢትዮጵያ ህዝብ የዓለምን ህዝብ ሁሉ ያዘነበት ከፍተኛ አሰቃቂ አደጋ ነው ማለት እችላለሁ።
አራት ባልደረቦቻችሁ ናቸው በዛ አውሮፕላን ውስጥ የነበሩት?
አዎ፣ አራት ናቸው። እኛ ለስልጠና ወደ ናይሮቢ እኛም ሪጂናል ኦፊሳችን እዛን ያለው በሪጅንልና በካንትሪ ፕሮግራሙ ማለት በሲያርስ ኢትዮጵያ ጋር የተገናኘ ትሬኒንግ ነው እንግዲህ ቢወስዱ ሄደው ይሄንን እንግዲህ አሳዛኝ የሆነ አደጋ የደረሰባቸው።
እስቲ የአራቱንም ስማቸውንና የስራ ድርሻዎቻቸውን የነበረውን ይግለጹልን።
እሺ፣ ከአራቱ ሰዎች መካከል አንዷ ሴት ነች። ከሴቷ ብጀምር ሳራ ቻላቸው ትባላለች። የሂሳብ ባለሙያ ነች። ሲያርስ ዘጠኝ አመት በተለያዩ ዲፓርትመንቶች እዛ ጀምራ አሁን ደግሞ ሌላ ወደ ፕሮግራም ዲፓርትመንት ላይ በግራንት ማኔጅመንት ስራ የነበረችው አንዱ አሳ ነች። ሌላው ጌትነት አለማየሁ በሙያው እንደዚሁ የፕሮክመንት ሰው ነው። ብዙ ከጣቢዎች ጋር በተገናኘ ሙያ የነበረው ሰው ነው። ሶስተኛው ሙሉ ሰው አለሙ ይባላል። ፋይናንስ ዲፓርትመንት ውስጥ በሲኒየር ፋይናንስ ኦፊሰር ሆነው ሲሰራ የነበረ ነው። አራተኛው አቶ ስንታየው አይመኩ ይባላል። እሱም ከቃዚሾች ጋር በተገናኘ ማኔጀር ሆኖ ሲሰራ የነበረ ነው እና እነዚህ ባለሙያዎች ናቸው። ሁለቱ በእድሜያቸው መካከለኛው 30 ውስጥ ያለ እድሜ ሲሆን፣ ሁለቱ ደግሞ መካከለኛ 40 እድሜ ውስጥ የሚገኙ ባለሙያዎች ነበሩና ከትምህርትም ደረጃም ቢሆን ከስራም ባላቸው የሙያ ደረጃ በጣም የተመሰገኑ ሰዎች የነበሩ ናቸው። ገና ብዙ ይሰራሉ ተብለው የሚገመቱ ሰዎች ናቸው እና በጣም ነው ልባችን የተነካው። በተለይ ባላቸው ከሰው ጋር የመግባባት ችሎታቸው ከስራውም አኳያ ቀላል የሚባል አይደለም። ኤር ኦርጋናይዜሽን መስራት ማለት መደበኛ 8 ሰዓታችንን ጠብቀን የምንሰራ ሰዎችም አይደለንም። በተለያየ ጊዜ ቅዳሜ ሁሉ ደግሞ መስራት አለ። ከስራ ሰዓት ውጪ መስራት
ቤተሰቦች ቻው እንደመረዳው ባለተዳርና የልጆች አባቶች አሉባቸው። የሳራን አላወኩኝም።
አዎ ሳራን ሙሉ ሰው ትዳር አልመሰረተም። ስንታየውና ጌትነት ናቸው ትዳር የመሰረቱት። ጌትነት የአንድ ልጅ አባት ነው። ባለተዳርና የአንድ ልጅ። ስንታየው ባለተዳርና የሶስት ልጆች አባት ነው። ሳራም ደግሞ እኛ ኖሯት ለማግባት ሀሳብ ላይ ነበረች። ነበረች ቅርብ ጊዜ ነው ቤት የገዛችው። አስከሬን ይዞ ካልቀበረ ትንሽ እንግዲህ ብዙ ጊዜ በባህላችን ያው አስከሬን እንደው እርማችንን ካወጣን በኋላ ትንሽ የመረጋጋት ነገር ይኖራል። እነዚህ ግን እስካሁን እንግዲህ ቀብር ስነስርዓት ስላልተፈጸመ ያስቸግራል። በጣም ብዙ ምንም ተጽናኑ ማለትም የሚያስቸግር ሁኔታ አለ። እና ጌትነት ጋር ስንሄድ ቄሶች ነበሩ እና እነሱም ምንድን ነው ምንም ነገር አንበላም ብለው ነው ቤተሰቡ እናቱና እህቶቹ ምንም ምግብ የሚባል ውሃም የሚባል ነገር አንበጣ ብለው እንዴት እንደዚህ ታደርጋላችሁ ብለው ከአንድ ሰዓት በላይ ትምህርት እየሰጧቸው ነበር። እንዳው ከለቀተኞቹ እንደሰማሁት ምንም አንቀልስም ብለዋል ነው እንግዲህ የተባለ ስራለ። ሌሎችም ጋር እንግዲህ ተመሳሳይ ነገር ነው የሚኖር። ከበቢሮም ደረጃ ለሁላችንም ከባድ ነው። ስራ አልነበረንም። ያው ቢሮን ዝግ ነበር። ያው ስታፍ በየቦታው መቅሶም እየደረሰን ድንጋጤ ምንም ስላለ ስራ አልነበረንም። ሐሙስ ያው እንዲሁም ብንገባም ምንድነው ከውጭ ድርጅቱ ሰራተኛውን ተጎድቷል፣ ሳይኮሎጂካሊ ብዙዎቹ ሊቸገሩ ይችላሉ በሚል ከታንዛኒያና ከኡጋንዳ ፕሮፌሽናል ካውንስለርስ ናቸው መጥተው ዛሬ ቀኑን ሙሉ እውነትም በጣም የሚጠቅም አይነት ትምህርት ነው ያደረጉት።
ረዳ ሰራተኛውን
ቀላል እንዳልሆነ እነሱም አውቀዋል። ለዛ ነው ድርጅቱን ሳሪታችንን ይህንን አስቦ ካውንስሊንግ ሰፖርት ለሰራተኛዬ
የምክር አገልግሎት ያስፈልገዋል።
ጥሩ ጥሩ ነገሮች የምክር አገልግሎት በደንብ ነው የሚያስፈልገው። ምክንያቱም አሁን ለምሳሌ ያህል ፋይናንስ ሂሳብ ክፍልን ብንወስድ አብረው በግሩፕ ነው እንግዲህ ሰው የሚቀመጠው። ብር ብለን እዚህ ጋር የሚቀመጠውን ሰው ባዶ ጠረጴዛና ወንበር ማየት ራሱ እንግዲህ ምን ያህል እንደሚያስቸግረው
እውነት ነው።
አራት ሰው አንድ ሰው እንኳን ምን ያህል እንደሚቀድ እንኳን አራት ሰው።
የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይናለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ ያነጋገረቻቸውን ቆንጅት ታየን እናመሰግናለን። ተከታዩ ዘገባም ከዚሁ ከአደጋው ጋር የተያያዘ ነው።
ወይዘሮ ሚልካ ይማም ናይሮቢ ነው የሚገኙት። የአምስት ልጆች እናት ሲሆኑ በዚህ አደጋ ህይወቱን ያጣው የ27 ዓመቱ ሲድራክ ጌታቸው ሁለተኛ ልጃቸው ነበር። ቅዳሜ ዕለት ወደ እርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለእሁድ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ህዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ህዝቦች ይህችው ናችሁ፣ ከአፈር አታልፉም በሚል የማስተማሪያ መልእክት ነው የሚል ስሜት ነው ያለኝ ይላሉ። ማምሻውን ከሚገኙበት ናይሮቢ በስልክ አግኝቼ አነጋግሬያቸው ነበር። ስለ ልጃቸው በመናገር ይጀምራሉ።
የተወለደ ወለጋ ነጆ የሚባል ቦታ የተወለደ ከግዳ ሀገር የመጣ እዛ ነው የተወለደ። እንግዲህ በ1991 ነው የተወለደው እና እንደ ፈረንጆች በ1991 ማለት ኦልሞስት ወደ 27 ዓመቱን ወደ መጨረስ መሰለኝ። አሁን
ከኢትዮጵያ ወደ አንቺ ጋር እየመጣ አንቺ ወዳለሽበት እየመጣ ነበር?
አዎ እዚህ ነበረ፣ በፊትም እዚህ ነበረ። እዚህ ቆይቶ ተመለሰ። አሁን ደግሞ ለተወሰነ ጊዜ እዛ ቆየና ወደዚህ መምጣት ፈለገ። ይመስል አንድ አይነት ነገር እና በዛ መሀል ነው እንግዲህ ይሄ ነገር የተከሰተው። ሊመጣ ያለበት ቀን እሁድም ቀን አልነበረም፣ በሰባት ነበር። እንዲያውም በቃ ትኬት አሬንጅ ላደርግለት ለሰባት እንዲመጣ ትኬት ኦፊስ ስሄድ ስድስት ደግሞ እዚህ ስራ አቁመው ነበረ የናይሮቢ አየር መንገዶች እና ምንም በረራ አልነበረም። እና ትኬት ኦፊስ ምናልባት ነገም ሊቀጥል ስለሚችል ለሌላ ቀን ብታደርጊለት ይመረጣል ሲሉኝ፣ ያው እንግዲህ እነሱ እንደ ምክር ነገር ነው የሰጡኝ እንጂ ለአድማውም ስለመቀጠሉ የሚያውቁት ነገር የለም። ግን ምክር ነገር ሲሰጡኝ ኦኬ እንደዛ ከሆነ ብዬ ለቅዳሜ በ9 ቆረጥኩለት። በ9 በቃ ይመጣል ብለን ስንጠብቅ ተደውሎ አምጥቶታል ፍላይት ለነገ ጠዋት አስተካክለንለታል ብለዋል። ያው ለእሁድ ማለት ለ10 ማለት ነው። በ10 ይመጣል ብለን ጠዋት አነጋግሬው ነበረ። ራሴ እኔ ዛሬ ወደ ቸርች ስለምሄድ አልጠብቅህም፣ ይጠብቅ ሰው አለ አልኩኝ። ከልጁ ጋር የምተዋወቃሉ በቃ አሁን ፍተሻ ሁሉ ጨርሼ ውስጥ እየገባሁ ነው አለኝ። በቃ የመጨረሻ ቃሎች ነበረ ያናገረኝ። እንግዲህ ከዛ በኋላ ሆኗል። እንግዲህ ቸርች ጨርሼ ስመጣ ስወጣ ነው የሰማሁት። ማቆም ነገር አልነበረኝም እና ትንሽ ግራ የሚያጋባ ለመቀበልም ትንሽ የሚከብድ ነበረ። ለአእምሮ ትንሽ ይከብዳል። ገባሽ? እንዲህ አይነት ነው ነገር። እግዚአብሔር ካላስቻለ ምንም።
በ9 ያመለጠው ለምን እንደሆነ ጠይቀሹ ነበር?
ዘገየናል፣ ቤት ውስጥ ዘገየ መሰለኝ ከተደርጋቸው መንገድ ላይ እስከሚደርሱ እና ሲደርስ የቦርዲንግ ታይሙ አልፏል አይቻልም ብለው እምቢ አሉት። ቢለምናቸውም እምቢ አሉት። ከዛ በቃ ለ10 አስተካከሉለት ለጠዋት። ከዛ የሚቀጥል ሌላ ፍላይትም ነበረ ምሽቱን። የሚገርመው እኔ እንዲያውም እሱን ነበር እዛ ሲያናግሩኝ፣ ታዲያ ቀጥሎ የሚመጣ እኮ ሌላ አለ በእሱ ብታስተካክሉለት ምናምን ስል እስኪ እየሞከርን ነው ለማንኛውም ማለች። እኛ ክስቱ ይዛለች የአባቱ እህት። በኋላ ቆይታ ደውዬ ስጠይቅ አይ በቃ ለነገ ጠዋት አድርገንለታል አለችኝ። በመሀል እንግዲህ እንደዚህ ሆነ። ዛላ ኢትዮጵያ ህዝብ አዘን ነው መቼም እንግዲህ ብቻ አይደለም። ሰውነት የሚያሳዝን ነገር ነው።
ልጃቸውን በማጣታቸው ሀዘናቸው የከፋ ቢሆንም አደጋው ለትምህርት ነው ብለው ያምናሉ።
ያው እንግዲህ አሁን በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር ይህን ነገር ያደረገው እንዲያውም የኢትዮጵያን ህዝብ የሆነ ነገር በዚህ ውስጥ ሊያስተምረን ነው ብዬ ምን አስባለሁ። በቃ እኛ ነገ ከነገ ወዲያ በቃ ዋስትና የለንም። በእርግጥ በተስፋ እንኖራለን፣ ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን ተፋቅረን በቃ እንድንኖር እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልክ ያለው ይመስለኛል። በዚህ ውስጥ እኔ ያኔ በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለ ነው የምንሄደው በእውነት። እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል። በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ለምን የኔ ነው ይገባኛል የምንለው ነገር የለንም። በቃ እርግጠኛ ሆነሽ በእጅሽ ይዘሽ ከመጨረሻ ፈቅደሽ ከእጅሽ የምትለቂውን ነገር ነው የኔ ነው የምትይው እንጂ ሳታስቢ ከእጅሽ ላይ የሚወሰድ ነገር የኔ ነው ብለሽ የምትይው ነገር ሊሆን አይችልም። ስለዚህ የኛ ነው የምንለው ነገር የለም። ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ ይችን የምኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር በቃ ራሳችንም በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን እስከምንሄድ ድረስ በእንዲህ አይነት ኑሮ ለሚቀጥለው ጀኔሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ በእውነት እኔ ይሄን ነው ሰሞኑን ቁጭ ብዬ የማስበው ይሄን ነው። በቃ ምን አለ ትምህርት ቢሆነንስ በቃ ከዚህ ብንማርስ እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን የዓለሙም ሁሉ አንድ ላይ ይሄው ናችሁ እቺ ነች ብሎ ነው እግዚአብሔር እዚች ጋር ያሳየን በእውነት። በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻ እቺ ነች ካፈር አናልፍም በቃ በስጋ። ከዛ እንግዲህ እኔ አንዳንድ አማኝ ብናገር ከዛ ያለፈ ህይወት አለኝ። እኛ እኔን ያጽናናኝ ትልቁ ነገርም ይሄ ነው። ይሄ መጨረሻ አይደለም መለያ ነው። ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም። ቀጣይ ህይወት አለ፣ መሸጋገሪያ ነው ይሄ ወደ ሌላኛው ዓለም። ይሄ እኔም በጣም አጽናንቶኛል። ግን እንደ ስጋ ደግሞ በዚች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር የምፈልገው ሰሞኑ የምናገረውም ይሄንን ነው። ምን አለ በቃ ትምህርት ቢሆን እንድንተው አሁን ይሄድ እንኳን አናውቅም እኮ አሁን አሁን ይሄ እኮ ልጄ ጠዋት አዋርቶ ወዲያው እኮ ነው እኔን አዋርቶ ከስድስት ደቂቃ በኋላ የለም በዚች ምድር ላይ። እኛም ከዚህ የተለየን ሰዎች አይደለንም። በዚች ደቂቃ ያናገርኩሽ ራሱ ምን እንዲመጣብኝ እንደሚችል እኔ አላቅም። በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነን ምሳሌ ትቶ ማለፍ መቻል ይሁን ከዚህ ብንማርና በእውነት ብንመለከት ብዬ ነው ማስበው።
የኢትዮጵያ አየር መንገድ ንብረት የሆነውና እሁድ መጋቢት 1 ቀን 2011 ዓ.ም ተመረተ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የበረራ አስተናጋጆች በአጠቃላይ የ33 አገር ዜጎች ህይወት ማለፉ ይታወሳል። በአደጋው ቤተሰቦቻቸው ላጡ ሁሉ ብዙዎች መጽናናትን በመመኘት ሀዘናቸውን እየገለጹ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ባለፈው ማክሰኞ በድሬዳዋ አስተዳደር ምክር ቤት የተካሄደውን የአመራር ለውጥ እንደማይቀበለው የጉርጉራ ጎሳ ኡጋዛዊ ጉባኤ አስታወቀ። የጉባኤው ልዩ ጸሐፊ አቶ ጀማል ዑመር በተለይ ለቪኦኤ እንዳስታወቁት ኡጋዛዊው ጉባኤ ባወጣው መግለጫ ሹምሽሩ የአንድ ጎሳን የበላይነት ያንጸባረቀ ነው ብለዋል። አዲስ ቸኮል ዝርዝር አለው።
የኡጋዛዊ ጉባኤ ልዩ ጸሐፊ አቶ ጀማል ዑመር ዛሬ ረፋድ ላይ በተለይ ለቪኦኤ በሰጡት መግለጫ ሰሞኑን የድሬዳዋ አስተዳደር ምክር ቤት በሁለተኛ ዓመት አምስተኛ አስቸኳይ ጉባኤ ላይ የተደረገውን የአመራር ለውጥ እንደማይቀበል አስታውቀዋል።
ይህ መግለጫ እንግዲህ የሚመለከተው በተለይ በድሬዳዋ ላይ ያለውን የአስተዳደር የሹም ሽረትና የግምገማውን ሂደት ነበር ለመግለጽ የፈለግነው። ስለዚህ በቅርቡ የተካሄደው የድሬዳዋ አስተዳደር ግምገማ በቀጥታ የለውጡ ተጠቃሚ እንዳይሆን በግለሰቦች ፍላጎት የተሰራ ስራ ነው። እዚህ ላይ እርምጃ መወሰድ ያለበት የኢትዮጵያ ሶማሌ ዲሞክራሲያዊ ፓርቲ እንደ ፓርቲ በድርጅታዊ አሰራር ውሳኔ መሰጠት ሲገባው በዘፈቀደ ግለሰቦች ናቸው ሹም ሽረቱንም የግምገማውን ማቅጣጫ በማሳት ውሳኔ የተሰጠው ማለት ነው። ስለዚህ ይሄ ውሳኔ ደግሞ እንደ ጉርጉራ ኡጋዛዊ ጉባኤ ጉዳዩን ተመልክቶ ውሳኔ ሰጥቶበታል ማለት ነው። ተቀባይነት እንደሌለው ነው።
ባለፈው ማክሰኞው የግብርና ውሃ ማዕድንና ኤነርጂ ቢሮ ኃላፊ ሆነው የተሾሙትና እስከ ሹመቱ ዋዜማ ድረስ የድሬዳዋ ኢሶዴፓ ጽህፈት ቤት ኃላፊ የነበሩት አቶ አብዱ ሰላም አህመድም ጭምር ኢሶዴፓን የሚወክሉ አመራሮች ምርጫ ላይ ግልጽ መረጃ እንዳልነበራቸው ይናገራሉ።
ነገ ለመቀየር ኢንዶርስ ለማድረግ በፓርላማ ማታ ነው የተነገረኝ መስዋዕት ላይ ማለት ነው። በሂደቱ ላይ እኔም ቅሬታ አለኝ ማለት ትክክል አልነበረም እንደዛ ሳይሆን በነገር በሐሳብ በመለዋወጥ መሆን ነበረበትና እንደ የፓርቲ አስተዳደር ይከተላል ነበር። ያንን ቅሬታዬንም ነግሬያቸዋለሁ። እዚህ አመሰረንተን ነበርኩና ጽህፈት ቤት ኃላፊ የፓርቲው። ስለዚህ በዚህ መልኩ መሆን አልነበረበትም ገብቷል። ወንበር የህዝብ ነው። በዛ መሰረት እንትን ሽግሽግ ማድረግ ይቻላል፣ ግን በትክክለኛው መንገድ መሆን አለበት።
በድሬዳዋ ኢሶዴፓ ጽህፈት ቤት ኃላፊነት አዲስ የተሾሙትን ሰው ቢሮአቸው በመሄድ ለማግኘት ያደረኩት ሙከራ አልተሳካም። ጅጅጋ የኢሶዴፓ ጽህፈት ቤት ኃላፊ አቶ ማህመድ ሻሌን በስልክ ለማግኘት ያደረኩት ተደጋጋሚ ጥረትም እንዲሁ አልተሳካም። በድሬዳዋ ካሉት የሹመት መደቦች 40% ለኢሶዴፓ የሚሰጥ ሲሆን ከዚህ መካከል በአስተዳደሩ አብላጫውን ቁጥር የሚይዙት ኢሳዎችና ጉርጉራዎች አብዛኛውን የኢሶዴፓ የሹመት መደቦች ይይዛሉ። የድሬዳዋ ከንቲባ በየአምስት ዓመቱ ከኦዴፓና ኢሶዴፓ ነው እየተፈራረቀ የሚሾመው። አሁን ከኢሳ ጎሳ የተገኙትና ለሶስት ዓመት ተኩል በከንቲባነት ያገለገሉት አቶ ኢብራሂም ኡስማን የመልቀቂያ ጥያቄ አቅርበው ከንቲባነታቸውን ሲለቁ በእርሳቸው ቦታ ኢሶዴፓ በእጩነት አቅርበው ያሾማቸው አዲሱ ከንቲባም ኢሳ መሆናቸው የቅሬታ መንስኤ እንደሆነ ነው ስማቸው መግለጽ ያልፈለጉ አንድ መካከለኛ አመራር የሚናገሩት። እንዳመራሩ ገለጻ የ40/40 ቀመር ከመጣ ወዲህ ሶማሌን ወክሎ የድሬዳዋ ከንቲባ የሚሆነው ኢሳ ብቻ መሆኑ ቅሬታ ፈጥሯል። አስቀድሞ ለዛሬ አርብ ይፋ ይሆናል ተብሎ የነበረው ያስተዳደሩ የመካከለኛ አመራሮች ሹምሽር ውጤትም በዚሁ አለመግባባት ሳቢያ ላልተወሰነ ጊዜ ይፋ ሳይደረግ መተላለፉን እኚሁ አመራር ለቪኦኤ አስታውቀዋል። ከወር በፊት የ40/40 ቀመር በመቃወም ከተማ አቀፍ ተቃውሞ ላይ ተሳታፊ የነበሩት የሳተናው የድሬ ወጣቶች ህብረት አባል የሆነው ወንደሰን ኪዳኔም በዚሁ ቀመር ላይ ተመስርቶ የተካሄደው የአመራር ሹምሽር ለውጥ ያመጣል ብሎ እንደማያምን መግለጹን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ነኝ ድሬዳዋ።
አዲስን ለዘገባው እናመሰግናለን። እንግዲህ አድማጮች የዛሬውን የጋቢና ፌጉዛችንን እያጠናቀቅን እንገናኛለን። በመጨረሻም አንድ ዜና አለን። ፕሬዚዳንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ማሰሪያ ገንዘብ ለማግኘት እንዲያመቻቸው ሲሉ ያወጁትን የአስቸኳይ ጊዜ ሁኔታን እንደማይቀበል የዩናይትድ ስቴትስ ምክር ቤት ዛሬ በኦፊሴል አስታውቋል። በሪፐብሊካውያኑ የሚመራው የሀገሪቱ ህግ መወሰኛ ምክር ቤት 12 ሪፐብሊካውያን ሴኔተሮች አዋጁን በመቃወም ውሳኔ ላይ ከዴሞክራቶች ጋር ተባብረዋል። ፕሬዚዳንቱ በድምጽ መብቴ እሽረዋለሁ ሲሉ ያሰሙትን ዛቻ ከቁም ነገር ሳይቆጥሩ ነው ይህንን ውሳኔ ያስተላለፉት። የሀገሪቱ ምክር ቤት ብሔራዊ አስቸኳይ ጊዜ አዋጅን በኦፊሴል አልቀበለም ሲል ለመጀመሪያ ጊዜ መሆኑን የገለጹት የኒውዮርክ ተወካይ ቻክ ሹመር ይህ የሚዘወተር ድምጽ እለት አይደለም ብለዋል። አድማጮች፣ ለዛሬ ያዝነው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በነገው ምሽት በድጋሚና ከሰኞ ደግሞ በመደበኛ ዝግጅታችን እንገናኝ። አብራችሁ ያመሸሁት ጽዮን ግርማ ነበርኩ። ማክቤል ያብሮ በቴክኒክ አቀናብሮልናል። መልካም ምሽት፣ ደህና ደሩ። Un radio sagale